ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹን ጉዳዮች ትሰማላችሁ።
ራሳቸውን እንደ ዳኛ አድርገው ኬዝ ቀርቦላቸው የሚሳተፉበት አንድ ፓርት አለ። ይሄ የኔ መንገድ ችሎት ይባላል።
የሰማችሁት የህግና የህግ ባለሙያውን ሰለሞን ጓንጉሎን ነው። ጋዜጠኛም ነው። ወጣቶችን ጨምሮ በኢትዮጵያውያን ዘንድ የማህበረሰብ ንቃትን ለመፍጠር ያለመ የኔ መንገድ የተሰኘ የራዲዮ መርሃ ግብር አዘጋጅና አቅራቢም ነው። ስለ መርሃ ግብሩና ተያያዥ ጉዳዮች አመሻሹን እንጫወታለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ለዛሬ ወደ ያዝንላችሁ የመጀመሪያ መሰናዱ እንሻገር። የኔ መንገድ በአሜሪካ ዓለም አቀፍ የልማት ተራድኦ ዩኤስኤድ የሚደገፍ ኢትዮጵያውያን ስለ መብትና ግዴታቸው እንዲያውቁ ለማስቻል ያለመ የራዲዮ መርሃ ግብር ነው። በድጋሚ ተዋቅሮ ከተጀመረ 2 ዓመታትን ያሳለፈው መሰናዶ በተለይ ወጣቶች ላይ የሚያተክሩ ሕግ ተኮር ውይይቶችና ትምህርቶችን አስደምጠዋል። በተለይ የኔ መንገድ ችሎት በተሰኘ ዝግጅቱ በእውነተኛ ክስተቶች ላይ ወጣቶች የህሊና ፍርዳቸውን እንዲሰጡ ሲያደርግ ሰንብተዋል። መሰናዶ 100ኛ ክፍሉን ባከበረበት ማግስት የመሰል መርሃ ግብሮችን ጠቀሜታ በተመለከተ ለመወያየት የዝግጅቱን የእስካሁን መንገድም ለመቃኘት ጭምር የመሰናዶውን ዋና አዘጋጅና አቅራቢ ጋዜጠኛውና የህግ ባለሙያውን ሰለሞን ጓንጉልን በስልክ መስመር አግኝተነዋል። ሰለሞን፣ 100ኛ ክፍሉ እንደምን እንደተሰላ ቀድሞ ያስረዳናል።
መቶ የሚለውን ነገር መቁጠር የጀመር ነው። ኢትዮጵያ ውስጥ ለውጥ የሚባለው ነገር መጥቶ አንዱ የሚሰራበት የህግ ሪፎርም ሌጋል ሪፎርም የሚለው ነበር እና በዛ ረገድ ላይ ለመስራት የተቋቋመ ዩኤስኤድ ፍትህ ጀስቲስ አክቲቪቲ ኢን ኢትዮጵያ የሚባል አንድ ግብረሰናይ ድርጅት አለ። እነሱ አንደኛው የሚሰሩት ስራ ይሄ ነው። የሌጋል አዌርነስ ወይም የህግ ግንዛቤን ማሳደግ የሚል ነበር እና ከእነርሱ ጋር አብረን መስራት ጀመርን ነው እንግዲህ መቶ ፕሮግራሞችን መስራት የቻለው እና በእነዚህ 2 ዓመታት እየተመካከርን ከእነሱም ጋር ከሰብአዊ መብት ጋር በተገናኙ ጉዳዮችን በተለይ ደግሞ አሁን ከህግ ማሻሻያዎች ጋር የተገናኙ ጉዳዮችን ከጠቅላላ ምክር ስርዓቱ ጋር ማሻሻያ ጋር የተሰሩ ጉዳዮችን ከዚህም ውጭ ያለፍ ብለን በእነዚህ ብቻ ሳንወሰን ከምናያቸው ከምንሰማቸው ጉዳዮች ጋር እያገናኘን የህግ ጉዳዮችን ስንሰራ ቆይተናል። በዚህ ጊዜ ውስጥ በተለይ የወጡ ህግጋትን በተለየ ሁኔታ ስናስተዋውቅ የተሻሻሉም አዲስ የወጡ ህግጋትንም ስናስተዋውቅ ቆይተናል። ተቋማት አካባቢ የተሰሩ የተባሉ ስራዎችን ስናነሳ ቆይተናል። በዛው ልክ ደግሞ ክፍተቶች ሲኖሩ ክፍተቶችን ስናነሳ ቆይተናል። መታረም ይገባቸዋል የምንላቸውን ነጥቦች ሁሉ ደፈር ባለመልኩ በእነዚህ መቶ ፕሮግራሞች አድማጮችንም ባሳተፈ መልኩ ስንሰራ ቆይተናል እና ይሄ መቶ የሚለው ነገር ከዩኤስኤድ ፍትህ ጋር መስራት ከጀመርን ጀምሮ የተቆጠረ መሆኑን በዚህ አጋጣሚ ለመግለጽ ፈልጌ ነው።
ኢትዮጵያ እንግዲህ የወጣቶች ሀገር እንደሆነች ትታወቃለች። እነዚህ ወጣቶች በእናንተ ፕሮግራም ውስጥ ተሳታፊ እንዲሆኑ፣ እነሱን የሚመለከቱ ጉዳዮች እንዲንሸራሸሩ ምን ያክል ሄዳችኋል? በእናንተ መሰናዶ ውስጥ የነበራቸው ተሳትፎ ውስጥ ምን ይመስል ነበረ?
አንድ የህግ ጉዳይ የሚቀርብበት መንገድ በተቻለ መጠን ሳቢ መሆን መቻል አለበት። ህግ በኬዝ ካልተዋዛ፣ በድርጊቶች ከኑሮ ጋር ካልተያያዘ ብዙም አይመስጥም። ጉንደረቆን ብቻ ማውራትም እንደዚሁም ትርጉም አይኖረውም እና በተቻለ መጠን እኔም እንደ ፕሮግራም አዘጋጅነት ስሰራ በስራ አጋጣሚ የሚያጋጥሙኝን ኬዞች ሳይቀር እልባት ያገኙትን ጉዳዮች ሳይቀር የማነሳሳት እና እያዋዙ የማቅረብ መንገድ ነው የምንከተለው። በእነዚህ ፕሮግራም ውስጥ ስንሰራ ወጣቶችን በተለይ አተኩረው የሰራናቸው ፕሮግራሞች አሉ። በተለይ አተኩረን የሰራናቸው ፕሮግራሞች አሉ። ከጾታ ጥቃት ጋር በተገናኘ፣ ያለ እድሜ ጋብቻ ጋር በተገናኘ በተለይ ኮቪድ ወደ ኢትዮጵያ በገባ ጊዜ አንድ ትልቅ ፈተና የነበረው የትምህርት ቤቶች መዘጋት ነው። ትምህርት ቤቶች መዘጋትን ተከትሎ ደግሞ ያለ እድሜ ጋብቻ የናረበት አጋጣሚ ተስተውሎ ቁጥሮች ሁሉ ከፍ ያሉ ቁጥሮች ሲጠቀሱ ነበር እና እዛ ኩረን ፕሮግራሞችን ስንሰራ ቆይተናል። ከዛም ባለፈ ጦርነት ባጋጠመ ጊዜ ወይም ደግሞ ለምሳሌ ተሻሻለ ህግ አለ ከጦር መሳሪያ አያያዝ እና ቁጥጥር አዋጅ ጋር አንድ ሰሞን እንደ ፋሽን ይህም ግጭት ከመከሰቱ በፊት ህጻናትን ጦር መሳሪያ እያስያዙ ፎቶ የመነሳት ወጣቶችን በዚህ መልኩ የማነሳሳት ነገሮች ነበሩ እና ህጉ ምን ይላል፣ በዚህ ሪያ ላይ እንዲህ ያሉ ተግባሮች እንዴት ነው የሚታዩት የሚሉትንም ለማየት ሞክረናል። ከወጣቶች ጋር በተገናኘ ለይተን ለብቻ የሰራናቸው አሁን ከተቀስቁልና ሌሎችን በርከት ያሉ ፕሮግራሞች አሉ። ከዛ በተገናኘ ግን ፕሮግራማችንን በተቻለ መጠን ለሁሉም እንዲሆን በሚል ስሜትና ሐሳብ ስለምንሰራ ጥያቄዎችን የግ ጥያቄዎችን አሁን ፕሮግራማችን ላይ 3 ፓርቶች አሉ። የመጀመሪያው ፓርት አልሰማንም እንዳትሉ የሚለው የፓርት ነው። በዚህ ፓርት ላይ አዲስ የወጡ ህግጋትን እንጠቅስና ይሄው ህጉ እንደዚህ ይላል ይሄ ህግ እዚህ ቦታ ላይ ተደንግጓል አልሰማንም እንዳትሉ ያው ግን አለማወቅ ከተጠያቂነት አያድንም በሚለው ስሜት ስለሆነን እሱን እንትን እንላለን። ሰፋ ያለ ጊዜ በሚወስደው በዋናው አጀንዳችን ደግሞ የተለያዩ አሁን ወጣቶች ጋር በተገናኘ ያነሳውትና ሌሎች ጉዳዮችንም ለማንሳት እንሞክራለን። ከዛ ውጪ ብዙ ወጣቶችም የሚሳተፉበት ራሳቸውን እንደ ዳኛ አድርገው ኬዝ ቀርቦላቸው የሚሳተፉበት አንድ ፓርት አለ። ይሄ የኔ መንገድ ችሎት ይባላል። የኔ መንገድ ችሎት ላይ ሁሉም ሰው ዳኛ ነው። ፕሮግራሙን የሚያደምጥ ሰው ሁሉ ዳኛ ነው። በተሰማው ባወቀው በገባው ልክ ሚዛናዊ ወይም ልክ ነው ብሎ የሚያስበውን ነገር ፍርድ እንዲሰጥ ኢንከረጅ ወይም እናታለን። ኬዙን እናቀርባለን። ከዛ በኋላ እርሶ ዳኛ ሆነው ጉዳዩ ቢቀርብሎ ምን ይወስናሉ የሚለውን ጥያቄ እናቀርባለን። አድማጮች ይሳተፋሉ። በሚገርም መጠን በእነዚህ 100 ፕሮግራሞች እንኳን በዳታ እኛ መዝግበን የያዝናቸው ከ6000 በላይ ተሳታፊዎች አሉ። የተሳተፉ በቀጥታ ማለት ነው። ሰው መጨረሻ ፕሮግራሙ ላይ ምን ላለን በእነዚህ ውስጥም ወጣቶች ተሳታፊዎች ናቸው። ይህንንም ያወቅንበት አንደኛው መንገድ ምንድን ነው? 100ኛ ፕሮግራማችንን ስናከብር ራንደምሊ በተደጋጋሚ የሚደውሉልን ወይም የሚሳተፉ ሰዎች ጋር ስልክ ለመደወል እና አስተያየቶቻቸውን ለመሞከረን ነበረ። ከዛ በፊት በአካል ወይም በድምፅ ማናቃቸው ጋር ማለት ነው። ስንጠይቃቸው የ7ኛ ክፍል ተማሪ፣ የ12ኛ ክፍል ተማሪ የሆኑ ሰዎች ብዙ ወጣቶች ተሳታፊ እንደሆኑ ጠቅሰውልናል። እና በተለይ እነሱን የሚያተኩር ፕሮግራም በመስራት በጥቅሉም ደግሞ ለሁሉም ተሳታፊ የሚሆንበትን ኬዝ በማድረግ ወጣቶች እንዲሳተፉ ጥረት እናደርጋለን ማለት ነው። በዚህ መልኩ ነው የምናሳትፈው።
ላለፉት 2 ዓመታት በተለይ ኢትዮጵያ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ስትናጥ የነበረችበት ዓመታት ነበሩ። በእነዚህ ወቅቶችስ የእናንተ ዝግጅት ክፍላችሁ የገጠሟችሁ ፈተናዎች ምን ነበሩ? በምንስ ሁኔታ ፈታችኋቸው?
ቀላል ፈተና አይደለም እውነት ለመናገር። አሁንም ድረስ እንደ ባለሙያም ራሴም በግሌም የሚሰማኝ ከበድ ያለ ፈተና እንዳለ ነው። እና እነዚህን ፈተናዎች ለመወጣት በተቻለን መጠን አስቀድመን የምንሰራቸውን ፕሮግራሞች ፕላን ለማድረግ እንሞክራለን። በተቻለ መጠን የምንቀርበው ነገር የተገራ ኔጌቲቭ የሆነ መልእክት የማያስተላልፍ እንዲሆን ለመጣር እንሞክራለን። ይህ እንግዲህ ራሱ አንድ ፈተና ነው። ሴንሰርሺፕ ማለት ነው። ራስን እንዲህ ያለ ነገር ባወራ ምን አይነት መልእክት ይዞ ይመጣል፣ ማን ምን ይሰማዋል፣ መንግስት፣ ሌላው ሰው የሚለውን ነገር ማሰብ ራሱ ቀላል ፈተና አልነበረም። እና ግን በተቻለ መጠን ደግሞ የሚያጋጥሙ እውነቶችን አይተህ እንዳላየም ማለፍ ከባድ ነው። እድሉ እንዳለው ሰው ሬዲዮ ላይ ማውራት አጋጣሚው እንደተፈጠረለት ሰው ይህንንም ደግሞ በዝምታ ማለፍ ከባድ ይሆናል። እና በተቻለን መጠን ህዝቡ ላይ ትኩረት ለማድረግ ሞክረናል። ለምሳሌ ግጭቶች ባጋጠሙ ጊዜ፣ መደፈሮች ባጋጠሙ ጊዜ እንሰራቸው የነበሩን ፕሮግራሞች በተቻለ መጠን እሺ፣ ያጋጠሙ እንዲህ ያሉ ነገሮች ወንጀሎች ናቸው፣ ፈጻሚዎቹ ለህግ መቅረብ አለባቸው። አንድ ሁለተኛ፣ የተፈጸመባቸው ሰዎች ህይወት እንዴት ነው መቀጠል የሚገባው? አንዲት ሴት ተደፈረች፣ ከዛ በኋላ እርግዝና መጥቶ ሊሆን ይችላል። ትውለደው ወይስ አትውለደው? ባትወልደውስ ምንድን ነው ኢምፓክቱ? ሰውስ እንዴት ነው አክሴፕት የሚያደርጋት? የአካባቢው ተጽዕኖ ራሱ ከባድ ስለሆነ ማለት ነው።
አድማጮቻችን እንዲሁም ተመልካቾቻችን ከጋዜጠኛውና የህግ ባለሙያው ሰለሞን ጓንጉል ጋር ያደረግነው ቆይታ ረዘም ያለ ክፍል በዌብሳይታችን ላይ ስለሚገኝ በዚያ ሄዳችሁ እንድታዳምጡት እንጋብዛለን። ወደ ቀጣዩ ዝግጅት ከማለፋችን በፊት የፕሮግራም ማስታወቂያ አለን። ነገ በዩናይትድ ስቴትስ ትምህርታቸውን የተከታተሉና በመከታተል ላይ ያሉ ኢትዮጵያውያንን ሀሳብ የምናዳምጥበት ልዩ የቀጥታ የስልክ ውይይት ይኖረናል። በአሜሪካ ውስጥ መማር ስላለው መልክና ማወቅ ስለሚገቡ ጉዳዮች ሀሳባችሁን ማካፈል የምትሹ ወይንም ጥያቄም ያላችሁ አድማጮች በፌስቡክ የውስጥ መስመራችን በኩል ስልካችሁን ተውልን፣ መልሰን እናገኛለን። ወደ ቀጣዩ መሰናዶ ስንሻገር የፍሉት ወይንም የዘመናዊ ዋሽንት ሙዚቃ መሳሪያ ተጫዋቹ ዮጂን ማጋሊፍ በጦርነት ውስጥ ያለችውን ዩክሬን ለመደገፍ የሙዚቃ ትርኢት አሰናድቷል። ማክሲም ማስኮሎቭ ያዘጋጀውን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች።
የሙዚቃ አቀናባሪው ዩጂን ማጋሊፍ የቤላሩስ ዜጋ ሲሆን እንደ አውሮፓውያን አቆጣጠር ከ1990 ዓ.ም ጀምሮ በዩናይትድ ስቴትስ ነው የኖረው። ሩሲያ ዩክሬንን በየካቲት 24 ስትወር ሙዚቀኛው ዩጂን ድብርት ውስጥ መግባቱንና ሙዚቃ መጻፍ ቸግሮት እንደነበር ይናገራል። ነገር ግን የዩክሬን ዘር ያለው ጀርመናዊ ሙዚቀኛ ጓደኛው ደውሎ በሚሰራው ስራ ላይ ድጋፍ ጠየቀው። ዩጂን በዩክሬን ባህላዊ ሙዚቃ ላይ መሰረታቸውን ያደረጉ የፍሉትና የዋሽንት ሙዚቃዎችን መጻፍ ትፈልጋለሁ አለኝ ሲል ዩጂን ይናገራል። ዩጂን ለተከበበችው ከተማ የተቀናበረ ነው ሲል ያዘጋጀው ሙዚቃ በዓለም አቀፍ የሙዚቃ መድረክ ላይ እንዲቀርብ አደረገ። ከ23 ሀገራት የተውጣጡ 32 የፍሉት ዋሽንት ሙዚቃ ተጫዋቾች በዚህ ስራ ላይ ጥምረት ፈጥሯል። የአራት ደቂቃ እርዝመት ባለው በዚህ ሙዚቃ ላይ ታዲያ ኒሲያ ካማሲችና አሊያም እንዴት ያለ የጨረቃ ምሽት ነው የተሰኘው የዩክሬን ሙዚቃና ከታዋቂው የገና ሙዚቃዎች መካከል አንዱ የሆነው ሻድሪክ ተጣምረው የተሰራ ነው። የሙዚቃው ቀረጻ በድረ ገጽ ላይ ነው የተከናወነው። ዩጂን እንዲህ ይላል።
We thought we would have maybe 15 flutists, about 5 for each of the 3 parts. But the word around this
15 ሙዚቀኞች ይኖራሉ ብለን ነበር ያሰብነው። ነገር ግን ብዙ ሰዎች ስለዚህ ነገር ሰሙ። ስለዚህ ካሰብነው በላይ በጎ ፍቃደኞችን አገኘን። እነዚህ ሁሉ ታዋቂ የፍሉት ተጫዋቾች መምህራን፣ ተማሪዎችና ፕሮፌሰሮች ሲሆኑ ኔዘርላንድ፣ እስራኤል፣ ዩክሬን፣ ቤላሩስ፣ ፖላንድ፣ ፈረንሳይና አሜሪካን ምረው ከ23 ሀገራት የተውጣጡ ናቸው።
ካሪሳ ጃኔሊ አንደኛዋ ተሳታፊ ናት። የምዕራብ ቨርጂኒያ ዩኒቨርሲቲ ተማሪ የሆነችው ካሪሳ ከዚህ ቀደም ሩሲያ ፊልሃርሞኒክ አዳራሽ የፍሉት ስራዋን አቅርባ ታውቃለች። ካሪሳ እንዲህ ትላለች።
What I've learned is that is all of the musicians that are taking part believe in the same thing and that is the whole reason for the project.
ከዚህ ዝግጅት ያወቁት ነገር ቢኖር ሁሉም ሙዚቀኛ በአንድ ነገር ማመኑን ነው። የዚህ መርሃ ግብር ዓላማም ፍቅርና ሰላምን ማሰራጨት ነው ነበር ያለችው ካሪሳ። በዚህ የዩጂን ማጋሊፍ የፍሉት ሙዚቃ ላይ ሊስ መንደርና ሌሎችም ከለንደን ሮያል ኮሌጅ የመጡ ሙዚቀኛ ተጫዋቾችን ጨምሮ ብዙዎች ተሳትፈውበታል። ዩጂን ስለ መርሃ ግብሩ ዓላማ እንዲህ ይገልጻል።
Мы назвали его «Флейтисты мира против войны».
We call this project Flutist of the World Against War and Aggression. We wish the peoples of Russia and Ukraine to stop the war and start negotiating. To live in peace, play music.
እንን የፍሉት ፕሮጀክት ግጭትና ጸብን የሚታገለው ባለዋሽንት ስንል ነው የሰየነው። የሩሲያና ዩክሬንን ጦርነት ቆሞ ድርድር እንዲኖር እንመኛለን። ደግሞ በሰላም መኖርንም እንሻለን።
ኤደንን እናመሰግናለን። አድማጮች፣ ተመልካቾች በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ወደ እናንተ እየቀረበ ያለው ቀደም ብለን እንዳስተዋወቅናችሁ በነገው ዕለት ትምህርታቸውን እየተከታተሉ በዩናይትድ ስቴትስ ውስጥ እየተከታተሉ ካሉ ኢትዮጵያን ጋራ እንወያያለን። በዚህ ውይይት ላይ መሳተፍ የምትፈልጉ ሐሳባችሁን፣ ጥያቄያችሁን ማቅረብ የምትፈልጉ ካላችሁ በመቀጠል በመናሰማችሁ ማስተዋወቂያ ውስጥ ያሉ አድራሻዎቻችንን ተጠቀሙ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ ወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ይቀጥላል። በመቀጠል የቴክኖሎጂ አፍታን አዳምጠን ተመልክተን እንመለሳለን። በዩናይትድ ስቴትስ ድሮኖች በየሰው ደጃፉ ምግብና መድኃኒቶችን የማድረስ ተግባር ማከናወን ጀምሮ ስለ አዲሱ የቴክኖሎጂ ሙከራ ጁሊ ታቦ ያዘጋጀችውን ዘገባ እንደሚከተለው እናሰማ። እነዚህ ጥቃቅን በራሪ አካላት ወይንም ድሮኖች በስለላ ስራ ላይ ወይንም ባንዳቸው እንቅስቃሴ ውስጥ አይደሉም፣ መድኃኒቶችን በፍጥነትና በደህና ሁኔታ በየሰዎች ቤት እያደረሱ እንጂ። የዘርፉ ታዛቢዎች እንደሚሉት በድሮኖቹ ምግብ፣ መጠጥና ሌሎች አስፈላጊ ነገሮችን የማድረሱ አሰራር
ከትንሽ ጊዜ በኋላ በዩናይትድ ስቴትስ የተለመደ ይሆናል። በርካታ ድርጅቶች የበረራ ደህንነትን ከሚያስጠብቀው የፌዴራል አቪዬሽን አስተዳደር እውቅና እያገኙ ነው። ኤሚ ዌብ ፊውቸር ቱዴይ ኢንስቲትዩት የተሰኘ አስተዳደር አማካሪ ተቋም ኃላፊ ናቸው።
ለወደፊቱ በአየር ላይ የሚበሩ ተጨማሪ ማሽኖችን እናያለን።
በተለይ በዩናይትድ ስቴትስ የመኖሪያ መንደሮች እቃዎችን በሰው ቤት ደጃፍ ማድረስ ተፈላጊነቱ እየጨመረ መጥቷል። ከመስፋፋቱ ጋር ተያይዘው በእጅጉ የሚጠቀሙት ግን ከከተሞች ርቀው በሚገኙ ቦታዎች የሚኖሩ ሰዎችም ጭምር ናቸው። ኤሚዌብ በድጋሚ
ወደፊት ያላችሁበትን ቦታ የሚያውቁ የሕክምና ቁሳቁሶችን ለእናንተ የሚያደርሱና ከእናንተ የሚወስዱ ድሮን መሳይ ማሽኖች ሊያስፈልጓችሁ ይችላሉ።
ፍላይሬክስ ምግብ ከምግብ ቤቶች ወደ ሰዎች ቤት የሚያደርሱ የኤሌክትሪክ ድሮኖችን የሚያመርት የእስራኤል ድርጅት ነው። የአርቪ ባስ የፍላይሬክስ ድርጅት ኃላፊ ናቸው።
እንደ ደንበኛ ማድረግ የሚገባችሁ መተግበሪያውን መጫን ነው። ከዚያ ደግሞ መመገብ የምትፈልጉትን መምረጥ፣ አድራሻችሁን እና የመክፈያ ካርዳችሁን ቁጥር መሙላት። ከዚያ በኋላ የቀረውን ስራ እኛ እንጨርሰዋለን።
ባሽ በድሮኖች እቃ ማድረስ ከጭነት መኪናዎች ይልቅ ደህንነቱ የተጠበቀ እንደሆነና ከሰው ጉልበት ጋር ሲነጻጸር ደግሞ ወጪ ቆጣቢ መሆኑን ያነሳሉ። ፍላይሬክስ ከመመስረቱ በፊት ባሽ በግል ሮቦቶችን ወደ ጨረቃ የሚልክ ተቋም መስራች ነበረ።
ወደ ጨረቃ 200 ሺህ ማይል ያህል ከመብረር ይልቅ ከምድር በ200 ጫማ ከፍታ ወደ ሰዎች ጓሮ እንበራለን። እንደ ነገሩም ቢሆን ተመሳሳይ ነው።
በዩናይትድ ስቴትስ ፍላይሬክስ በሰሜን ካሮላይና በሚገኙ 3 ስፍራዎች እየተንቀሳቀሰ ይገኛል።
እነዚህ 3 ስፍራዎች ያለው ህዝብ ቁጥር ወደ 10,000 ቤተሰብ የሚገመት ነው። ከፌዴራል የበረራ ደህንነት ባለስልጣን ፍቃድ ስናገኝና አገልግሎታችንን ስናሰፋ የማንደርስበት ደረጃ የለም።
ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ልዩ የወጣቶች መድረክ ነው። ወደ ቀጣዩ መሰናዶ ስናመራ መላኩ በላይ ኢትዮጵያ የባህል ሙዚቃ ተወዛዋዥ ነው፣ አሰልጣኝና የባህል አምባሳደርም ነው። ከጎዳና ህይወት በመነሳት ከታዳሚዎች በሚያገኘው የሽልማት ገንዘብ ህይወቱን እየመራ ትምህርቱን የተማረና ህይወቱን የቀየረ ነው። ለመጀመሪያ ጊዜ ስራ የጀመረበትን የፈንደቃ ባህል ምሽትን ከ7 ዓመታት በፊት ገዝቶ ወደ በዓል ማዕከልነትም ማሻገር የቻለ ወጣት ነው። በቅርቡ መላኩ የቴድ 2020 ፌሎ በመሆን ተመርጧል። ይህ የቴድ ፌሎ ውድድርም በሺዎች የሚቆጠሩ በተለያዩ ሙያዎች ላይ ያሉ ተጽዕኖ መፍጠር የቻሉ ሰዎች የሚረዱ ባለሙያዎች በዓለም ዙሪያ የሚወዳደሩበትና ንግግርም የሚያደርጉበት ነው። ዘንድሮም 20 ሰዎች ይህን እድል ተቀዳጅተዋል። መላኩ ከዚህ ቀደም በፈንደቃ የባህል ማዕከል ለሚሰራቸው ስራዎች የኔዘርላንድስ የዘውድ ሽልማት የሆነውን የፕሪንስ ክላውንስ 2020 ሎሬት ሽልማት ተሸላሚ ሆኗል። በዛን ወቅት ኤደን ገረመው ከመላኩ ጋር ቆይታ አድርጋ ነበረ። በድጋሚ ያንን ቆይታ እናሰማችሁ።
የቀድሞ የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ የተወለደው እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አቤቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንችስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋዥ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመላክተው መላኩ ከስድስት ወር የጎዳና ቆይታ በኋላ ፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ እያለም ትምህርቱን መቀጠል ችሏል። በጨፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስለነበርም በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጡን ይበላው እንደነበረ ያስታውሳል።
አዝማሪ ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤትም የሚሰራው ለሱ ገቢ ማግኛው እንጂ ማዳንም የሚያስብም አንዱ ቤት አንዱ ይመጣል። እሱ የለታዊ ነገር መስራቱን ብቻ ነው እና ያ ነገር ነው በጣም የሚያሳስበኝ የነበረው። እንደገና ውዝዋዜ ምንም የተከበረ ነው አይደለም። በቃ ወዛወዝ ያቅተኛል እንዲ እሱ ምራቱ ዛፍም እኮ ይወዛወዛል መሆን ይችላል የሚል ተቀጥላ ነገሮች አሉበት እና እሱ ሀገሬን በጣም ስለምወደው ስለ ሀገር ፍቅር ወይም ስለ ሀገር ያለውን ሀብት ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት መታወሪ ነው የሚመስለው ከማንም እንዳትግባቢ። ስለዚህ እሱ ውስጥ በጣም ይነግ ነበረ እና እዚህም ደግሞ ህይወት ስላለ በቃ ሽልማቱን የሚሸልምሽን ሰው ትከተያለሽ እንጂ አንቺ ያለሽ ጋር እንዳለበት ለምን የቤት ክራይ አለ ወይ ትምህርት አለ ምግብ አለ ሰርቫይቫል ነገር ስላለ ገንዘቡን ቤት እንዲመጣ ነው እንድትፈልጊ እዛ ላይ ፎከስ አታደርጊ። ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው አስተምር ነበር በየቤቱ ስፒከር ተሸክሜ የኔ ኢንካም የማገኘው እሱ ነበረ። በጣም ሰው ምረክላ የተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና ላይ እኔ ሌለበት መድረክ የለም ማለት ይቻላል። በወር አንዴ ይቀርብ ነበረ። እኔ ሬግሜን ድሪሚን አይቼዋለሁኝ። እኔ ለሰው ለማሳየት ነው ጥረት እያየሁት ነው።
መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ሁሉም ነገር ሀገል በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረቶች መደረግ ጋቾን መላኩ ይገልጻል። ይሄ ደግሞ ጫፋሪዎች የሽልማት ገንዘብ ከመጠበቅ ውጪም ደሞዝ እንዲያገኙ ማድረግንም የጨመረ ነበር።
ያንን ምንም ስላለኝ ውስጤን ቁጭት ስላለ ልክ ተጀምረው ሙዚቃውንም የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ። ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ ባቲ አንቺዬ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው እንዲዘፍኑ እንጂ እንዲያደርጉት ዳንሱንም በራሴ ነገር ኬሮግራፍ በማድረግ ኮምፖዝ እያደረግኩ ጥሩ ጥሩ ነገር በማድረግ ዘመድ መምጣት ጀመር። ከዛ ወዲያው ደግሞ ሲጋራ ማጨስ አስቆምኩ። የዛሬ 11 ዓመት ምናምን ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩ እያጠጣው አፍናሪ ቤት በቃ ውስኪ ያወረደ የሚቀበርበት ሀብታሙን የሚታይበት የዛ አይነት ስሜት ያለብን ህብረተሰብ ያለው እና ማለት እጅና አረቂን አገር በቀል እውቀቶችን ኬሚካል ያለሆኑ ነገሮችን በመናቅ ማለት ነው የወረደ አቅም የሌለው ሰው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ከአለባበሱም ስነስርዓቱን ወጉን ማዕረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በ2009 በፈረንጆች ኢትዮ ከለር የሚል ባንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል። አንጋፋዎቹ ጥሮታ ወጥተው ወይም ዲገር ምስራ ነው የሚሰሩት ተረስተዋል። በዘፈኖቻቸው አድገን ችግር ውስጥ ሆነው ወይ አብረው አጠገባችን ቆመው በአካል አያውቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ ሶማሌ ዘፋኝ ኢትዮጵያ ሶማሌ የኩማማ ኮንሶ እንደዚህ የኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በሁለት ሳምንት አንዱ በማቅረብ እንደገና ሸክላዎች አስተባስብ እገዛ ነበረ። ማጫወቻ እንኳን ሳይኖረኝ ኢቭን አዲሱ ትውልድ ሸክላ ምን እንደሆነ አያውቀውም እና እሱን በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆነ። በቃ የራበውን ነገር የሚያገኝበት ቦታ አገኘ። በቃ ለመጀመሪያ ጊዜ እዛ ጋር እንደገና ማምጣት ኃይሉ ዲሳሳ ወደ 12 አልበም ያለው የኦሮምኛ ዘፋኝ ጋሽ ዮሐንስ አፈወርቅ ፍቅር እስከ መቃብር ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ።
መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የፈንድቃ የባህል ማዕከል መስራች ነው መላኩ በላይ። በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን እናገናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አድማጮቻችን፣ በነገው ዕለት በዩናይትድ ስቴትስ ትምህርታቸውን የተከታተሉና በመከታተል ላይ ያሉ ኢትዮጵያውያንን ሐሳብ
የምናዳምጥበት ልዩ የቀጥታ ስልክ ውይይት ይኖረናል። በአሜሪካ ውስጥ መማር ስላለው መልክና ማወቅ ስለሚገቡ ጉዳዮች ሀሳባችሁን ማጋራት የምትፈልጉ ጥያቄም ያላችሁ አድማጮችና ተመልካቾች በፌስቡክ የውስጥ መስመራችሁ በኩል ስልካችሁን እንድትተውልን እንጋብዛለን። እንዲሁም ደግሞ ከዚህ በተጨማሪ አማራጭ እኛን ማግኛ አድራሻዎችም አሉ። በቀጣዩ ማስታወቂያ ላይ እሱን ታገኛላችሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽት 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። ዛሬ ከመለያየታችን በፊት ሙዚቃ ንጉሱ የሙዚቃ ግብዣ አሰናድቷል። የሙዚቃ ርዕስ ቢ ሃፒ ይሰኛል። ሳምንቱን እያገባደድን ነው። ለገጠሙን የተለያዩ ነገሮች እንዲሁም ደግሞ ለሚመጣው መልካም ነገር ሁሉ በደስታ እንቀበል የሚለውን ማስተላለፍ የፈለገ ይመስላል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ከመሰነባበታችን በፊት ለማስታወስ ያክል ነገ ዩናይትድ ስቴትስ ትምህርታቸውን የተከታተሉና በመከታተል ላይ ያሉ ኢትዮጵያንን ሀሳብ የምናዳምጥበት ልዩ የቀጥታ ስልክ ውይይት ይኖረናል። እንድትሳተፉ እንጋብዛለን። በአሜሪካ ውስጥ መማር ስላለው መልክና ማወቅ ስለሚገቡ ጉዳዮች ሀሳባችሁን ማካፈል የምትሹ ጥያቄም ያላችሁ ቀደም ብለን ባስተዋወቅናችሁ አድራሻዎች በኩል እንዲሁም ደግሞ በፌስቡክ የውስጥ መስመር በኩል ብትልኩልን እናስተናግዳለን። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በድጋሚ ሀብታሙ ስዩም አስተናግዳችሁ ነበር። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ሲከውን አምሽቷል። መልካም ምሽት ይሁንላችሁ።